የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ የካቲት 25 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከሚሰሙት ጥንቅሮች መካከል በወልዲያ ዩኒቨርሲቲ የመማር ማስተማር ሂደቱ መረጋጋቱን ተማሪዎች ገልጸዋል።
ያንን ከመከላከያ ሰራዊትና ከክልል አደማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይቷል። ለፈተናም እንዲፈተኑ ሰላም መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል።
የወልዲያ ዩኒቨርሲቲ ሰላምን አስመልክቶ ከተሰናዳው ዘገባ ላይ የተወሰደ ድምጽ ነው፣ ቆየት ብሎ ይሰማል። በሌላ በኩል ከሰሞኑ የአካል ጉዳተኞች ማህበራት ፌዴሬሽን እና የኢትዮጵያ ምርጫ ቦርድ ስለ አካል ጉዳተኞች በምርጫ ሂደት ላይ ስላላቸው ተሳትፎ ተወያይተው ነበር።
በዛ ምክንያት ብዙ የሚፋሰናቸው ወገኖቻችን ጠነሰባቸው ምርጫ በተፈጠረው ግርግሮች የተዘጉበት እነሱ ቋንቋቸው ሆኖ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው።
የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ወይዘሮ ምህረት ንጉሴ ነበሩ። ስለ ውይይቱ ፍሬ ሀሳብ ያጋሩናል። ወጣት ሴት ስራ ፈጣሪም ይዘናል። የዘጋቢዎቻችንን መስኮት ሳይረሳ ማለት ነው። የሙዚቃ አፍታም ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። እናንተን በማስተናገድ ምሽቱን ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን እንደሚከተል ያሰማቸዋል።
አመሰግናለሁ ኤደን። ዛሬ የኦሮሞ ነጻነት ግንባር ኦነግ በሰጠው መግለጫ መንግስት ያላግባብ የድርጅቱን አመራሮች እያንገላታና እያሰረ ነው ሲል አቤቱታ አሰምቷል። ኦነግ ባለፈው ቅዳሜ ማለትም የካቲት 21 2012 ዓ.ም የኦነግ አመራሮች ላይ በመኖሪያ ቤታቸው ውስጥ በፖሊስ የግድያ ሙከራ ተደርጎባቸዋል ሲል በመግለጫው አትቷል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ኦነግ ከፍተኛ አመራር የሆኑት አብዲ ረጋሳ የት እንዳሉ መንግስት ማሳወቅ አለበት ብሏል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው አቶ አብዲ ረጋሳ የት እንዳሉ ይታወቃል፣ በኦሮሚያ ፖሊስ ኮሚሽን ቁጥጥር ስር ይገኛሉ ብለዋል። ኮሮና ቫይረስ የተዛመተባት ኢጣሊያ እንደ አውሮፓውያን አቆጣጠር ከዚህ መጋቢት አጋማሽ ጀምሮ ትምህርት ቤቶችና ዩኒቨርሲቲዎችን በሙሉ እንደምትዘጋ ዛሬ የሀገሪቱ የዜና ማሰራጫዎች ዘግበዋል። የዓለም መንግስታት የቫይረሱን መስፋፋት ለመግታት እርምጃዎችን መውሰድ ቀጥለዋል። ትናንት ኢጣሊያ ውስጥ በኮሮና ቫይረስ የሞቱ ሰዎች ቁጥር እጅግ አሻቅቦ 79 መድረሱን አስታውቃለች። ኮሮና ከቻይና ውጪ በገደለው ሰው ብዛት ኢጣሊያ ከፍተኛውን ቁጥር ይዛለች። ኢራን በትላልቆቹ ከተሞቿ የአርብ ሶላትን ሰርዛለች። የዩናይትድ ስቴትስ የጦር ኃይል ዛሬ ረቡዕ ደቡብ አፍጋኒስታን ውስጥ በታሊባን ተዋጊዎች ላይ የመከላከል ጥቃት ያለውን እርምጃ ማድረሱን አስታውቋል። ጥቃቱ የተካሄደው ፕሬዚዳንት ዶናልድ ትራምፕ ከከፍተኛ የታሊባን መሪ ጋር ሁለቱ ወገኖች በፈረሙት የሰላም ስምምነት ዙሪያ በቴሌፎን ከተነጋገሩ ከሰዓታት በኋላ ነው።
ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። በወልዲያ ዩኒቨርሲቲ አስተማማኝ ሰላም መስፈኑንና የተረጋጋ የመማር ማስተማር ሂደት እየተካሄደ መሆኑን ተማሪዎችና የዩኒቨርሲቲው ባለስልጣናት ገልጸዋል። ለተገኘው ሰላምና መረጋጋት የላቀ አስተዋጽኦ አድርገዋል ላሏቸው ተቋማትና ግለሰቦችም ዩኒቨርሲቲው በልዩ መርሃ ግብር እውቅና ሰጥቷል፣ ምስጋናም አቅርቧል። ከወራት በፊት በዩኒቨርሲቲ በተከሰተው ግጭት የተማሪዎች ሕይወት ማለፉና የአካል ጉዳት መድረሱን ማይዘነጋም። መስፍን አራጌ ዝርዝሩን አድርሶናል።
በወልዲያ ዩኒቨርሲቲ ጥቅምት 29 ሌሊት ላይ የሁለት ተማሪዎችን ሕይወት ቀጥፎ የተወሰኑ ወጣቶችን ለጉዳት የዳረገው አሳዛኝ ግጭት ዳግም እንዳይከሰት በተሰራው ስራ ዩኒቨርሲቲው ሰላማዊ የመማር ማስተማር ሂደቱን እውን አድርጓል ነው የተባለው። የአንደኛው ሰን ትምህርታቸውን አጠናቀው ለቀናት ወደ ቤተሰቦቻቸው ያቀኑ ተማሪዎች ወደ እውቀት ቤታቸው እየተመለሱ ነው። በጥርጣሬ ይተያዩ የነበሩ ወንድማማቾች ዛሬ ተቃቅፈዋል። ከናዝሬት የመጣችውና የሶስተኛ ዓመት የጋዜጠኝነትና ኮሚኒኬሽን ተማሪዋ ቤቴ ዊሊያም ኪዳኔ አስከፊውን አጋጣሚ እንዲታስተውሰዋለች።
በጣም ብዙ ችግር ነበር። በተለይ ደግሞ ሴት ልጅ ሆነ ውጪ ማደር በጣም ከባድ ነበርና ወላ ባጥር እስከ መዝለል ምናምን ደርሰን ነበር። ከዛ በፊት ግን 3 ቀን ከቅዳሜ ጀምሮ እስከ ሰኞ ውጪ አድረን ነበር ሜዳ ላይ ማለት ነው። በዛ ሰዓት ደግሞ በጣም ብዙ ጭንቀትም ነበር። ከምግብ አንጻር ራሱ ምግብ መብላት እንኳን ቢፈቀድልን እንኳን እዚች ጋር ያለው ነገር የሆነ ነገር ሊፈጠርብኝ ይችላል ወይ ልመታ ይችላል በሚል ራሱ በጣም ብዙ ጭንቀት ነበር። ቤተሰብ በጣም ይጨነቃል። የሚሰማው ነገር አለ በፌስቡክ የሚያየው ነገር ከሱ አንጻርም ቤተሰብ የሚያሳድርብ ጫና ይኖራል። ከዚህም ደግሞ የምትሰማው ነገር አለና በመሀል ሆነ በጣም ብዙ ጭንቀት ነበረው እና በጣም ከባድ ጊዜ ነበር።
አሳዛኙ ድርጊት እንዲበርድ ዳግምም እንዳይከሰት በተለይ ህዝቡ ላደረገው አስተዋጽኦ እማኝነቴን ሰጣለሁ የሚለው ከቤንች ማጅ የመጣውና የአምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው ግርማ ከበደ ነው።
በተለይ ለወደፊት ለሚመጡት ፍሬሽ ተማሪዎች ስጋት እንዳይኖርባቸው ነው ማለት ነው። ወሎ ማለት እውነትን ምላቸው ፊታቸው ሳይሆን ልባቸውም ያምራል። 5 ዓመት ቆይቻለሁ። በባል ጊዜ ሂጄ አላውቅም ቤት። ምክንያቱም ፍቅር ነው ቤት ነው ናንጫውት እንብላ ነው እንጂ ወሎ ጋር ድብቅ ነገር የለም።
እንደ ልጅ አይተው ተንከባክበው ከዚህ እንኳን ሰው አባሮ ስታመልጥ ቤታቸው ሸሽጎ ማስቀመጥ ማለት ነው። አሁን ላለንበት ሰላም፣ አሁን ላለንበት መረጋጋት የህብረተሰቡና ማህበረሰቡ ትልቅ አስተዋጽኦ ነው ያደረገው። እውነትም የፍቅር ሀገር ናት።
ችግሩ በተከሰተበት ወቅት የአካባቢው ማህበረሰብ የሃይማኖት አባቶችና ወጣቶች በማረጋጋት ጉዳት ደርሶባቸው ሆስፒታል የተኙትን በመንከባከብና በአደጋው ህይወታቸው ላለፉት ወጣቶች የተሰማቸውን ጥልቅ ሀዘን በመግለጽ ትክክለኛ ኢትዮጵያዊነትን አንጸባርቀዋል ነው የሚለው ወልዲያ ዩኒቨርሲቲ። ለዚህም በጎ ተግባራቸው የእውቅናና የምስጋና ፕሮግራም አዘጋጅቶላቸው ነበር። በፌዴራል ፖሊስ የሰሜን ዲቪዥን 6ኛ ሻለቃ 1ኛ ሻምበል ኃይል ምክትል አዛዥ ዋና ሳጅን ያዚድ አባዱራ እውቅናና ምስክር ወረቀቱ ለተሻለ ኃላፊነት ያነሳሳናል ብለዋል።
እውቅና በመሰጠቱ ለእኔ በጣም ትልቅ ደስታ ነው የተሰማኝ። ከባድ የሆነ የጸጥታ ሁኔታ ነበር እዚህ ግቢ ውስጥ። ያንን ከመከላከያ ሰራዊትና ከክልል አድማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይተዋል። ለፈተናም እንዲፈተኑ ሰላም መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። ያን ዛሬ እንደዚህ ሰላም ሆኖ ሁሉም በአንድ ላይ ሆኖ በፍቅር ተሳስቦ እዚህ በመገኘቱ በጣም ደስታ ነው የሚሰማኝ።
የ91 ዓመቱ የእድሜ ባለጸጋ የአምሳ አለቃ መላኩ ተገኝ ግጭቱ ከተፈጠረ በኋላ ወደ ስፍራው በማቅናት የማረጋጋት ስራ ከሰሩ አባቶች አንዱ ናቸው። በሁለት ወንድማማቾች መካከል የተፈጠረው ደም አፋሳሽ ግጭት በወቅቱ በአደባባይ እንዲያነቡ አድርጓቸው ነበር።
ይህ ችግር ተፈጠረ ሲባል በአገር ሽማግሌነታችን ብዙ ሁነን መጣን። እዚህ ስንደርስ ጸጥታው ደፍርሷል። ተነስቼ ልንግግር ላደርግ ስል ሁኔታው በጣም ስላሳዘ አለቀሱ። እኔ ሳለቅስ ተማሪዎቹን በሙሉ ከዚያ ያሉት አለቀሱ። ጸጥታውን አረጋግጠን እዚህ እንዲደርስ አድርገን
ትናንትና ያለቀሱለት ዩኒቨርሲቲና ያለቀሱላቸው ተማሪዎች ዛሬ አንድ ላይ ሆነው ሲያገኟቸው ምን ተሰማዎት?
እኔ እንደው የደስታ ብዛት ይሄ ነው ብዬ አልነግርህ። በጣም ነው ደስ ያለኝ። ምክንያቱም እኔ በማልቀሴ የእኔ ልቅሶ ፈጣሪ ተቀብሎታል የሚል እምነት አለ እና ይሄ ዛሬ እኔ እንደው እንደተወለድኩበትና እንደ ሰርጌ ቀን አድርጌ ነው የምቆጥረው።
የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ የአካባቢው ማህበረሰብ፣ የጸጥታ ኃይሉና ወጣቶች ለዛሬው የዩኒቨርሲቲው መረጋጋት የማይተካ ሚና መጫወታቸውን ይናገራሉ። የእውቅና ፕሮግራሙም የጀመሩትን አጠናክረው እንዲቀጥሉ ያስችላቸዋል ባይ ናቸው።
ማህበረሰቡ ከዚህም ቀደም በአካባቢው የወልዲያ ከተማ መስተዳደር ጋር በጋራ በመሆን የእውቀትና የሰላም አማካሪ ቡድን አቋቁመናል። ያ ቡድን ወደ 38 የሚሆኑ አባላት አሉት። ወደፊት በሚፈጠሩት ማንኛውም ነገር በደስታም ተለያየ ኮንፈረንሶችም የምርምርም ስራም ቢሆን የማህበረሰብ አገልግሎትም እነሱም እየመጡ በጋራ ተወያይተን የበኩላቸውን ድርሻ እንዲያደርጉ ከፍትልናል። ይህንም ያደርጋሉ። በአደረጃጀት
ለማፋሳሽ ችግሮች በዩኒቨርሲቲው እንዳይደገሙ አስፈላጊው ጥናትና መፍትሄ ተቀምጧል የሚሉት ደግሞ የሰሜን ወሎ ዋና አስተዳዳሪና የዩኒቨርሲቲው ምክትል ቦርድ ሰብሳቢ ወልደ ትንሳኤ መኮንን ናቸው።
አንደኛ የችግሩ መንስኤዎች በሙሉ ለቅመን ለይተናል። ከመሰረተ ልማት ለተማሪዎቹ ከሚቀርቡ አቅርቦቶች ጋር ያሉ ጉድለቶችንም ለይተናል። እነኚህን ደረጃ በደረጃ እየፈታን ነው። የችግር አካል ሆነው የሚንቀሳቀሱ አካላትን ደግሞ ህጋዊ እርምጃ በመውሰድ ለማስታገስ ጥረት እየተደረገ ነው።
መረጃዎች እንደሚያስረዱት 20 የሚደርሱ ተማሪዎች ላይ ከማስጠንቀቂያ ጀምሮ ከአንድ እስከ 2 ዓመት እገዳ ተጥሎባቸዋል። 8 የሚደርሱ የጥበቃና የአስተዳደር ሰራተኞች ላይ ደግሞ እርምጃ ተወስዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ጋቢና ቪኦኤ ነው የምታዳምጣላችሁት። በአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርስ የሬዲዮ ፕሮግራም ነው። ቀጣዩ ምርጫ ለአካል ጉዳተኞች የተመቸ እንዲሆን የሚረዱ መላዎችን ለመነጋገር ከሰሞኑ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና የኢትዮጵያ ምርጫ ቦርድ ተወያይተዋል። የውይይቱ ይዘት ከፌዴሬሽኑ ፕሬዚዳንት የሰማው ሀብታሙ ስዩም እንደሚከተሉ ያስደምጠናል።
የዓለም ባንክና የዓለም ጤና ድርጅት የዛሬ 10 ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ 15 ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው የኢትዮጵያ ሕዝብ ቁጥር 17.6 በመቶውን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይህ ቁጥር ሳያሻቅብ እንደማይቀር የሚያነሱት የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የቦርድ ፕሬዚዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ።
ለምሳሌ አይነ ስውራት ከዛሬ ድረስ ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም፣ ወይም ደግሞ ቮት ማድረጊያዋ ካርድ ማለት ነው። ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ሰው ይዘው ይገባሉ። የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ። የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው። ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው። መስማት ምልክት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች፣ ኢንፎርሜሽን፣ ፓርቲዎች አቋም፣ ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህን እንደ አንድ ነገር የሚታይ ነው።
በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸው አካል ጉዳተኞችም ነበሩ።
አንዳንድ ጊዜ ደግሞ ምርጫ ላይ ይጠቀሟቸው የአርማዎች የፖለቲካ ፓርቲዎች ይጠቀሟቸው አርማዎች ከእነሱ ጋር የዕለት ተዕለት እንቅስቃሴዎቻቸው ላይ የሚጠቀሟቸው የምልክት ቋንቋ ለምሳሌ በጅጣቶች ከሆነ የተቀመጡት የፖለቲካ ፓርቲዎች አርማ ከምልክት ቋንቋ ጋር የተመሳሰለ ሊሆን ይችላል። ስለዚህ የሚያጋጥሙ ተግዳሮቶች ይኖራል። ለምሳሌ የባለፈውን ምርጫ ብናስታውስ የቅንጅት አርማ የነበረው ለምልክት ቋንቋ ደግሞ አንድ ትርጓሜ የነበረው አርማ ነበር፣ የፓርቲው አርማ። በዛ ምክንያት ብዙ መስዋዕት ሰናቸው ወገኖቻችን 97 ምርጫ በተፈጠረው ግርግሮች የተጎዱበት እነሱ ቋንቋቸው ሆነ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የምርጫ ጣቢያዎች ደግሞ ከፊዚካል አካል ጉዳተኞች አንጻር የምርጫ ጣቢያዎች በተለይ ዊልቸር ተጠቃሚዎች፣ ለምን እንቅስቃሴ ጉዳታቸው ከበድ ያሉ በልባቸው መንቀሳቀስ የማይችሉ አካል ጉዳተኞች ደግሞ የምርጫ ጣቢያዎች ባልተመቹ ቦታዎች ያጋጥማሉ ብዙ ጊዜ። በተለይ ከከተማ ውጪ ሲሆን ደግሞ በተባባሰ ሁኔታ ደረበት ሁኔታ ነበር።
እነዚህና መሰል ችግሮች ዳግም ተፈጥረው በርካታ ቁጥር ያላቸው የኢትዮጵያ አካል ጉዳተኞች በሀገራቸው እጣ ፋንታ ላይ የመወሰን መብታቸው እንዳይገደብ ፌዴሬሽኑና የኢትዮጵያ ምርጫ ቦርድ ከሰሞኑ ውይይት ላይ ነበሩ።
አካል ጉዳተኞች ማለት ምን ማለት ነው? በየአካል ጉዳቱ ምን ያስፈልገናል? ምርጫ ላይ እንድንሳተፍ አካል ጉዳተኞች ምን መደረግ ይገባዋል? ምን መብት ሳለን? ለምሳሌ የአካል ጉዳተኞች መብት ኮንቬንሽን አንቀጽ 29 የሚለውንም እንደዚሁ ምን ምን ማሟላት አለባቸው አካል ጉዳተኛ ምርጫ ውስጥ ለማሳተፍ መራጭ በመሆን ብቻ ሳይሆን ተመራጭ በመሆን ስ ያስፈልገናል የሚለውን ሁሉ ፍላጎት ዳሰሳ ማድረግ የሚችል ግንዛቤ ነው መስጠት የሞከር ነው። በጣም ነው ትልቅ አስተዋጽኦ እንዳለው ነው የነገሩት።
በአመታት ውስጥ የተከሰቱ ችግሮችን መማሪያ በማድረግ ቀጣዩ ምርጫ ለአካል ጉዳተኞችም የተመቸ እንዲሆን ያለመው ፌዴሬሽኑ አዲስ የምርጫ ሕግ ከመውጣቱ በፊት ቢጨመሩ ያላቸውን ሀሳቦች በረቂቅነቱ ወቅት ማቅረቡን ወይዘሮ ምህረት ይናገራሉ።
አዋጁን ቀድመን እንድንወያይበትም ተሰጥቶ ነበረ። እንዲሁም ደግሞ የማሻሻያ ሀሳቦችም ካሉን እሱንም እንድናካትት እድሉ ነበረን። ስለዚህ የተለያዩ ማስተካከያዎች እንዲገቡ አድርገናል። ለምሳሌ ረዳቶችን ማዘጋጀት፣ ረዳቶች ይዘው ለማይመጡ አካል ጉዳተኞች ረዳቶች ምርጫ ጣቢያ አካባቢ እንዲኖሩ፣ ረዳቶቻቸውን ይዘው ሲመጡ አካል ጉዳተኞች ረዳት ይዞ መምጣት አንዱ መብት እንደሆነና በአካል ጉዳተኞች ዓለም አቀፍ የአካል ጉዳተኞች መብት ኮንቬንሽን ላይ የተቀመጠ መሆኑን አስረዳት ያንን ተግባራዊ እንዲያደርጉ በምርጫ ፕሮሰስ ውስጥ እንዲካተት የማድረግ ስራ ሰርተናል። እዚህ አዋጅ ውስጥም እሱ በግልጽ ተቀምጦናል። ስለዚህ አይነት ስጉራን አሁን ረዳቶቻቸውን ይዘው ገብተው የሚፈልጉትን ፓርቲ መምረጥ የሚችሉበት ሁኔታ ተመቻችተዋል። የምርጫ ጣቢያዎች በምልክት ቋንቋ ሲሆን በምልክት ቋንቋ አቬላብሊቲ እንዲኖርና መረጃ ማግኘት እንዲቻል ሳይሆን ግን ጥሩ የሆኑ ሳይኔጆች እንዲኖርና አብሽ እንዲካከሱ አድርገናል። ሌላው ለሴቶች የነበረው የአፈርማቲቭ አክሽን በየፓርቲ ውስጥ ሴት እጩዎችን ለማካተት አፈርማቲቭ አክሽን ነበረ መጀመሪያ። ከዛ ደግሞ እኛ ከተወያየን በኋላ አካል ጉዳተኞችን በዚህ አፈርማቲቭ አክሽን ተጠቃሚ ለማድረግ በማሰብ እነዚህ ሁኔታዎች የአካል ጉዳተኞችን በእጩ ቁጥራቸው ውስጥ እንዲያስገቡ በአባልነት ማስገባት ጥሩ ጥቅም እንዲኖረው በማድረግ ልክ ሴቶችን እንዳሳተፈው ሁሉ ለአካል ጉዳተኞችም ክፍተት የተወ አዋጅ እንዲሆን ማድረግ ችለናል።
በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና በኢትዮጵያ ምርጫ ቦርድ መካከል የሚደረጉ ውይይቶች ቀጣይ ምዕራፍ እንደሚኖራቸው ተስፋ ያደረጉት ፕሬዚዳንቷ አካል ጉዳተኛ መራጮችና ተመራጮች እንዲሁም ታዛቢዎች የሚጠቀሙባቸው አማራጭ የቴክኖሎጂ ግብዓቶችን በማዘጋጀት ለአካል ጉዳተኞች ምቹ የሆኑ የምርጫ ጣቢያዎችና የምርጫ ክፍሎችን በማሰናዳት ረገድ ቦርዱ ሰናይ እርምጃዎችን እንደሚወስድ ተስፋ እንደሰጣቸውም ጨምረው ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙና እንግዳውን እናመሰግናለን። ጋቢና ቪኦኤ በመደመጥ ላይ ይገኛል። አት ቪኦኤ አምሃሪክ ብላችሁ በፌስቡክ አስተያየቶቻችሁን አድርሱን። በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም መልክቶቻችሁን አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልክቶቻችሁን አስቀምጡልን። በተለይ ወጣቶች። ከዚህ በመቀጠል ደግሞ ሴቶች በጋቢና የሚሰማበት ሰዓት ነው። የዛሬ እንግዳዬ ወጣት የስራ ፈጠራ ና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶችና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረዳናለች።
ቤት አራት ነው የነበርኩት እና በጣም ትደብረኝ ብዙ መጽሐፍቶች ዩቲዩብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘሁኝ ኬንያዊ የጻፈው 200 አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉ ነው እና ሰዓት ማሳለፊያ ነገር ነው እያነበብኩ ያለ በውሃ ብቻ ካለ አፈር ተክሎች ማብቀል እንዲሁም ደግሞ ለእንስሳት ምኑ ማብቀል እንደሚቻል አነበብኩና በጣም ነው ሰርፕራይዝ የሆንኩት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየርና መስራት ፈልግ ነበር። ተቀጥሬ መስራት አልፈልግም፣ አንድ ነገር ብቻ ደግሞ መስራት አልፈልግም እና ሁልጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ። ሃይድሮፖኒክ በደንብ አነበብኩ። ጉግል ላይ ዩቲዩብ ላይ ቪዲዮዎች ማየት ሞከርኩኝ። ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሁኝ ስለ ብሉምን የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው እና እሱን ማስታወቂያ ሰማ። ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነው ምንድነው ስለ ሃይድሮፖኒክ ካወቅ ከሶስት ወር ከአራት ወር በኋላ ይሆናል። ከዛ በዛ አፕላይ አደረግኩ፣ ተቀበሉን ቲም። ከዛ በኋላ ሰባት ነው የጀመርነው፣ ሶስት የነበር ነው በዛ ሰዓት። ከዛ በኋላ ነው አራተኛ ጨምረን እንደገና ኢንኩቤት የተደረግነው። ብሉም ወደዛ ስንገባ ቤት ውስጥ የሞከርናቸው ነገሮች ነበሩ። በሃይላንድ እቃ ላይ ሰላጣ ለማብከል ሞክረናል። ግን የእንስሳት መኖ ደግሞ በትሪ ላይ አብቅለን ነበር ቤታችን ውስጥ። ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው። ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አለ አክቹሊ፣ በጣም የእንስሳት መኖ ችግር አለ እና እሱ ላይ ነበር ፎከስ አድርገን አፕላይ ያደረግነው ብሉም ለመግባት እና እሱን ሞክረን የነበረው። እንደሱ አይነት ፕሮጀክሽን ፕሮቶታይፕም ይዘን ነበር ሄድነው ለማሳያ ማለት ነው። ግን ተክልም ላይ በደንብ መሆን እንደሚችል ዲማንድም እንዳለ እያየን ስንሄድ እዛ ላይም የአጫጭር ስር ያላቸውን ተክሎች ላይም ፎከስ አድርገን ኤክስፐሪመንት ማድረግ ጀመረ። ለመግባባት በጣም ብዙ ነገር ነው ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት ኦፖርቹኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል፣ ሰፖርት ይሰጣል። ከዛ ደግሞ በፊድ ኢንቨስትመንትም ይሰጣል። የራሱ ለፕሮቶታይፕ የሚሆን የ200,000 ብር ፊድ ኢንቨስትመንት አለ። ይህን ሲያደርግልን ደግሞ የ10% ኢኩቲ ሼር ይወስዳል ማለት ነው። እንደ ውጩ ሻርክ ታንክ ብሉምን የሚያዘጋጀው ላየንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው። እሱ ላይ የራሳችንን አይዲያ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራን ያለ ነው።
2 ሜትር በ2 ሜትር በሚሆን ቦታ ላይ እስከ 80 ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትም ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች።
እኛ እቃውን ነው የምንሸጠው፣ ሲስተሙ
ግን ሲስተሙ ልክ እንደ ፈርኒቸር ብድግ ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን እንዲሁም ማዳበሪያ ከየት እንደሚያገኙ ከዛ በኋላ ደግሞ ወዴት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሱ ፍሬምወርክ ላይ በጣም እየሰራን ያለ ነው። የጎሃይዶ ትልቁ አላማው የስራ እድል መፍጠር ነው። ቴክኖሎጂ በአጭር ጊዜ ያበቅላል፣ ብዙ ማብቀል ይቻላል፣ ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይህንን ጥቅም ይዞ የሚመጣውን እቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታታው። ለዚህም እቃውን ብቻ ሳይሆን የምንሸጥላቸው ኬት እንደሚያገኝ ሮ ማቴሪያል እንዲሁም ደግሞ የት እንደሚሸጡትም ሰርተን ፈንድም እናመቻችላቸዋለን። ለኤንጂዎች ሄደን ፕሮፖዛል እናስገባለን፣ የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችንን ያካሄድ ነው የኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ ነው የነበረው። ለ400 ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ጎብለን የምንጠራውን ነው እዛ ሄደን ኢንስቶል ያደረግነው። ትርጉም ነው ከኛ የወሰዱት የነበሩት አራቱን ነው እየተጠቀሙበት ያሉት። ከረንትሊ አሰስመንት እየተሰራለት ነው ያለው።
አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች።
ሰክሰስ ብለን የምንጠራው አንደኛ አዋርነስ መፍጠር መጀመራችን ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የምንፈልገው ከተማ ስንል አዲስ አበባ ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጥ እንደሚችሉ ስሞል ስኬል ፋርመሮችን ክሬት እናደርጋለን ብለን እናስባለን። ግን አንተርፕርነርሽፕ በአጠቃላይ ቀላል ነገር አይደለም። እንደሌላ ወዲያው ገንዘቡ የሚመለስም አይደለም። ብዙ ችግሮች አሉ። ለእነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳትወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉን እና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት። መንገድ ሊያበጅለት ይገባል ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው።
ሰላም በ2011 የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር 3ኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች።
ከዚህ በመቀጠል የምንሻገረው ወደ ዘጋቢዎች መስኮት ነው። ባሳለፍነው ሳምንት አውስትራሊያ ውስጥ የ9 ዓመት ታዳጊ የሆነውና በተፈጥሮ አጭር ወይም ድዋርፍ በመሆኑ በትምህርት ቤት ተማሪዎች የተሳለቁበት ኳደም ባይል የተባለ ልጅ እቤቱ ሄዶ መሞት እንደሚፈልግ እየተናገረ ያለቀሰበትን ቪዲዮ እናትየው በማህበራዊ ሚዲያ ላይ ከለቀቀች በኋላ በዓለም አቀፍ ደረጃ መነጋገሪያ ሆኖ ሰንብቷል። ይህ አጋጣሚ ታዲያ ይህን መሰል ተፈጥሮ ያላቸውን ሰዎች ለመርዳት የመነጋገሪያ እድሉን ፈጥሯል። አዲስ ቸኮል ከድሬዳዋ በቁመቱ አጭር የሆነ እንግዳን ተሞክሮ ይዞልናል።
ዛሂር አህመድ ይባላል። የ27 ዓመት ወጣት ነው። ቁመቱ 1 ሜትር ከ20 ሳንቲሜትር እንደሆነ ይናገራል። ድሬዳዋ ሳቢያን ነው ተወልዶ ያደገው። በፊት በትምህርቱ ጎበዝ ከሚባሉ ተርታ የሚሰለፍ እንደነበር አብሮ አደጎቹ ይመሰክሩለታል። ሆኖም ጉብዝናው እስከ መጨረሻው አብሮት አልዘለቀም። ምክንያቱን ዛሂር ይናገራል።
የትምህርት ቤት መለዋወጥ ትምህርት ቤት ለውጭ ነበረ እና ትምህርት ቤቱን ለውጭ አዲስ ትምህርት ቤት ስገባ የሆነ ህፃን ልጅ ይሄናል ክፍል ይማራል በሚል በጣም ያስቸግሩ ነበረ። በቃ በነገር በምናምን ሁሌ በቃ ከሰው ጋር መጣላት ምናምን ነው። በቃ ሰው ሲያስቸግረኝ ብቻ ብዙ ፈተና ገጥሞኝ በዛ ምክንያት ነው። ያ ምክንያትም አለ።
ሆኖም በሌሎች ፌዝና በሽሽቅ የተሰበረ ቅስሙን ይዞ አልቀጠለም። ራሱን አጠንክሮ ህይወትን መጋፈጥ መርጧል።
አንድ ጓደኛ አለኝ፣ ብዙ ሀገር ምናምን አስለምዶኛል። ከሱ ጋር ሄድ ነበረ፣ ዞር ነበረ እና ብዙ ሀገር ከመልመድ አንጻር በቃ የዛ አካባቢ የሚሄደውን ነገር ምን እንዳለ ከአንድ ክልል ወደ አንድ ክልል ምን እንደሚሄድ ማለት ነው። ያንን አይቼ ከዛ ተሞክሮ ንግድ ጀምሬ ነበረ እና በንግድ ዓለም ተሰማርቼ ነበረ። አሁን አልተሳካም። አሁን ትንሽ እረፍት ላይ ነው። ያኔ በረብሻው ምክንያት ተቋርጦ ነበረ። ከዛ በኋላም ለሰውም ሰራ ነበረ። ያው ጫት ኤክስፖርት የሚደረግም ራይ ሆኜ ነበረ። ራይ ማለት ያው ጠባቂ አንዳንድ ወጪዎች እያወጣ ይሄዳል። ከዛ ኤክስፖርት የሚደረገው ጫት ማለት ነው ሶማሊያ ድረስ አድርሼ ነው የምመለሰው። ያንንም ስራ ሰርቼ ነበር። ከዛ ያው አሁን ድሬዳዋ ነው የምገኘው ያንን ልትቼ ማለት ነው።
በአሁኑ ሰዓት ረፍት ላይ የሚገኘው ዛሂር የቁመቱ ማጠር ሳይገደበው የተለያዩ ተሽከርካሪዎችንም ያሽከረክራል።
መንጃ ፈቃድ አለ? ቅድም ተሽከረክራችሁ?
አዎ አለ።
ታውቃ ችግር አፈጠሩብኝ?
አዎ እዚህ ድሬዳዋ ትንሽ ችግር ፈጥሮብኝ ነበር። እኔ ላይን ምርመራ ሄጄ ሆስፒታል ማለት ነው ላይን ምርመራ ብሎኝ ላይን ምርመራ ሲሄድ ዶክተር ደሞ ያለኝ ስለ ቁመት አወራን። እኔ ያው ሲጀመር ችሎታውን አለኝ። ህጋዊ ለመሆን ስትል ፍቃዱን ለመውሰድ ትሄዳለህ አይደል? እሱ የሚያወራው ሞራል በቃ ዲስሞራል ነው ያደረገኝ እና ሜትር ከሀያ መብለጥ አለብህ ምናምን ነገር አለኝ። ከዛ ዶክተሩን እኔ አሁን ነው ሜትር ከሀያ የሞላሁት። ያኔ ሜትር ከአስር ሳንቲም ነው እንደዚህ ነበር። ሜትር ከአምስት አካባቢ ነው እንደዛ እና አሁን ሜትር ከሀያ ነኝ እና ያኔ ዶክተሩ እምቢ ሲለኝ ምንም አላልኩትም። ለዛን ጊዜ ትንሽ ተናደድኩኝ። ለምን እኔ ለሚሄድለት ጉዳይ እንቅፋት ስለሆነብኝ ብቻ ለዛ ነው ትንሽ የተሰማኝ እንጂ በቃ ለዛን ጊዜ የተሰማኝ ተውኩኝ። ሀረር ሄጄ ማንም ምንም አላለኝም። ተመዘገብኩ። ሁሉን ነገር በፕሮሰስ አጠናቀቅኩኝ ማለት ነው። ተማርኩኝ፣ ምን አልኩኝ፣ ተፈተንኩኝ። ችሎታዬንም አይቶ በጣም እንደውም አደነቁኝ። እንደውም እና
ቁመት ግን ስታሽከረክር ችግር አይፈጥርብህም?
ምንም
ፍሬን ወይ ነዳጅ ጀመርብህ?
ምንም ነገር
ችግር የለም።
ችግር ምንም ነገር ችግር የለም።
ከባጃጅ ትሪላም መኪና ተሽከረክራለህ?
አዎ እችላለሁ፣ አሽከረክራለሁ።
ችግር አይፈጥርብህም? ተቀምጠህ ችግር ይደርስልሃል?
ኧረ በደንብ ነው የምደርሰው፣ ዘናብዬ ነው።
ዛሂር ሰዎችን በቁመታቸው ወይም በአካል ጉዳታቸው ሊሳለቁ ወይም ሊያሳንሱ ስለሚሞክሩ ሰዎች የሚለው አለ።
ለምን ይሄ ነገር ሲጀመር ተፈጥሯዊ ነገር ፈጣሪ ሲሰጥ በሱ መደሰት አለብን። ለምን የሌላ አማራጭ ምንም ነገር የለም። ይሄ ምክንያታዊ ነገር ነው። ፈጣሪ ሲፈጥር እንዲሁ አይፈጥርም። ስለዚህ ለሆነ ነገር በቃ አላ ለራሱ የራሱ የሆነ ምክንያት ይኖራል። ስለዚህ እንዲህ ሆኜ በመፈጠሬ እኔ ደስተኛ ነኝ፣ አልሐምዱሊላህ ነው የምለው። ስለዚህ እኔ የሰው አመለካከት ስታስበው ግን እንደ ሰው ከሆነ ጨርቅ ያስጥለዋል። ግን እኔ በምንም አልቆጥራቸውም፣ በዜሮ ነው ማባዛቸው። ታውቃለህ፣ ለምን ሲጀመር አመለካከቱ ነው። ያን ጥሩ አስተሳሰብ በጎሊና ቢኖረው ኖሮ ያንን አመለካከት እኔ ላይ ባላንጸባረቀ ነው። ስለዚህ እኔ ያንን እንደውም በጣም ዝቅ አድርጌው ነው የማስበው፣ ያን ሰው ራሱ ማለት ነው። ለምን የሚያውቀውን ያክል ነው ያንጸባረቀው፣ የእውቀቱን ያክል ያቺ ስለሆነች ለክቼዋለሁ ማለት ነው። በቃ በዛች ይበቃኛል እንጂ አልከፋበትም፣ ምንም አይመስለኝም። እኔ
በትምህርት ቤት ህይወቱ ፍቅረኛ እንደነበረች ያልሸሸገው ዛሂር ወደፊትም ትዳር አይቀሬ ነው ይላል። ዛሂር የቁመቱ ማጠር ሌሎች ሰዎች ከሚያደርጉት ነገር ውስጥ ምንም ነገር እንዳያደርግ እንዳልከለከለው በንግግር ሳይሆን በተግባር እያሳየው ነው ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎም ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
አድማጮች እንግዲህ ለዛሬ የነበረን ዝግጅት እዚህ ላይ ያጠናቀናል። ኤደን ገረመው ምሽቱን ሳስተናግዳችሁ ቆይቻለሁ ከአቀናባሪያችን ኤልያስ አስማረ ጋር። ነገ እስክንገናኝ መልካም ምሽት። I'm not going to be able to do it. I'm not going to be able to do it.
ቱንን ራዶኒ ቪኦኤ ሰከንታ ፋኖሮሞቲ